ርዕስ አልሰጠውትም እና ርዕስ አልሰጠውበት ምክንያት ርዕስ ለማውጣት ተቸግሬ ስለነበረ ነውና ፓስተር በተደጋጋሚ ጠይቆኛል። እግዚአብሔር ባርከው በመጨረሻ ግን ችግር የለውም አንዳንድ ጊዜ ርዕስም ባይኖር ይሰበካል አለኝና ልቤን አሳረፈውና ምን ርዕስ እንደማወጣ ግራ ገብቶ የነበረና የመልእክቱ ሐሳብ የሚያጠነጥነው በምሳሌ 29 1 ላይ ነው። እሱን አነብና በሱ ነው የሚጀምረው ግን መጨረሻ ላይ በሱ ስለመጨረስ እሱ ላይ ይመጣለው። ምሳሌ 29 ቁጥር 1 አነባለሁ። መጽሐፈ ምሳሌ አወጣና እንዲህ ይላል የእግዚአብሔር ቃል፣ አዲሱን ትርጉም ነው ያስኩት። ከብዙ ተጻጽ በኋላ አንገቱን የሚያደነድን ሰው በድንገት ይጠፋል መዳኛውም የለውም ይላል። የድሮ ትርጉም ካሳወሳችሁት ወይም ይዛችሁት ሊሆን ይችላል። ተነግሮት አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ይላል። ከብዙ ተጻጽ በኋላ አንገቱን የሚያደነድን ሰው በድንገት ይጠፋል መዳኛም የለውም። ስለ ልብ መደንደን ወይም ደግሞ በተደጋጋሚ እግዚአብሔር የሚናገረውን ነገር ካለመስማት የተነሳ ሊመጣ ወይም ሊከሰት ስለሚችል ነገር ነው። በምሳሌ መጽሐፍ ውስጥ የእግዚአብሔር ቃል የሚናገረን ማለት ነው። በመጀመሪያ ግን ወደ መልእክቱ ዋና ሐሳብ ከመሄድ በፊት ልብ መጀመሪያ ምንድን ነው? የልብ መደንደን ከመላታችን በፊት ልብ ማለት ራሱ ምንድን ነው? ማለት ከመጽሐፍ ቅዱስ አንጻር ወይም ደግሞ የእግዚአብሔር ቃል ከሚያስተምረው አንጻር ስናይ ልብ ማለት ምን ማለት ነው? ሁላችንም በርግጥ እንደምናውቅ አሰባለው የልብን ስራ ወይም በተፈጥሮ ያካል ክፍላችን ውስጥ ልብ የሚባል ክፍል ደምን እንደሚያሰራጭ እናውቃለን። ደም ደግሞ ለሰውነት ጠቃሚ የሆነውን ኦክስጅንና ምግብን ተሸክሞ እንደሚዘዋወር እናውቃለን። ግን መጽሐፍ ቅዱስ በዚህ ክፍል ላይ የሚናገረው የልብ መደንደን እሱ ነው ወይስ ልብ የሚለው እሱ ነው? አይደለም። መልሱ ባጭሩ እሱን አይደለም። መጽሐፍ ቅዱስ ታዲያ ልብ የሚለው ምንድነው የሚለውን ለማየት ጥቂት የእግዚአብሔር ቃል ክፍሎች ውስጥ አነባለሁ። መጽሐፍ ቅዱስ ለምሳሌ ዮሐንስ ወንጌል 14 1 ላይ ልውሰዳችሁና ስለ ልብ ሲናገር ልብን ሲያወራ የልብ መታወክ በማለት ይገልጸዋል። ልባችሁ አይታወክ በእግዚአብሔር እመኑ ይላል። ታዲያ ይሄ ደም የሚያሰራጨው የሰውነታችን ክፍል ልብ ብለን እናስበው ማለት ነው እሱ ይታወካል እንዴ? አይታወክም። የሚታወክ አካል አለ። ምናልባት መጽሐፍ ቅዱስ ልብ ብሎ የሚጠራው አይምሮን ወይም ማይንድን እንደሆነ ብዬ አስባለሁ ማለት ነው። እና የማይንድን ተግባር እናውቃለን፣ ይታወቃል፣ ይጨነቃል አይምሮአችን። ስለዚህ አንደኛው ሐሳብ ልብ ብሎ ሲናገር ሐሳብን ወይም ደግሞ የመጨነቅ ነገር ስለሚያመለክት ማይንድ ወይም አይምሮ ከሚለው ጋር የተገናኘ እንደሆነ እናያለን። ወደ ማቴዎስ 5:28 ላይ ልወስዳችሁና እኔ ስለ ጻፍኩት ነው በወረቀት ላይ ለፍጥነት እንዲመቸኝ ከዚህም አነበው። ማቴዎስ 5:28 ላይ እኔ ግን እላችኋለሁ ሴትን በምኞት አይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል እያለ ይናገራል። የሚናገረው በልብ ስለሚደረግ ፊዚካል ስላልሆነ ግን የእግዚአብሔር ቃል ግን ዝሙት ብሎ ስለሚጠራው በልብ ስለሚደረግ ምንዝርና ነው የሚያወራው። እኔ ስለ እሱ ለመስበክ አለም ዛሬ የቆምኩት ግን ምን ይናገራል እዚህ ላይ? ፍላጎትን ወይም ዲዛየርን ያመለክታል ማለት ነው ልብ የሚለው ቃል በእግዚአብሔር ቃል ውስጥ ስናየው እና ፍላጎት ወይም ዲዛይርን ያሳይናል። በሶስተኛ ደረጃ ስናይ ኢሳያስ 6:9-12 ላይ ባለው ክፍል ውስጥ እንዲህ ያለ ይናገራል ነቢዩ ኢሳያስ በመልእክቱ። እርሱም እንዲህ አለኝ፣ ወደዚህ ሕዝብ ሂድ፣ መስማትን ትሰማላችሁ ነገር ግን አታስተውሉም፣ ማየትን ታያላችሁ ነገር ግን ልብ አትሉም ብለህ ንገራቸው። የዚህን ህዝብ ልብ አደንድን፣ ጆሮአቸውንም ድፈን፣ አይኖቻቸውንም ክደን። ይህ ካልሆነማ በዓይናቸው አይተው በጆሮአቸውም ሰምተው በልባቸው ማስተውለው በመመለስ ይፈወሳሉ እያለ ነቢዩ በመልእክቱ ውስጥ ይናገራል። እና እዚህ ላይ የሚያሳየን ስለ ልብ ሲናገር ስለ አንደርስታንዲንግ ነው ስለ ማስተዋል ነው ወይም እግዚአብሔርን ስለመስማት የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ በሕይወታችን አውቆ ስለማድረግ ነው እና ልብ የሚለው አሁንም ወደ አይምሮ ወይም ማይንድ ወደሚለው ውስጥ ይወስደናል ማለት ነው ምንላችሁ የፈለኩት ነገር ይሄ ደም የሚያሰራጨውን ክፍል አይደለም ልላችሁ ፈልጊ ነው ልብ የሚለው ማለት ነውና ማስተዋል ወይም አንደርስታንዲንግን ወይም ደግሞ መረዳትን የሚለውን ሐሳብ ይገልጻል ሌላው በእግዚአብሔር ቃል ላይ በአራተኛ ደረጃ ላይ ስናይ ልብ ከምን ጋር ያገናኘዋል ወይም በልብ ውስጥ ከሚከናወኑ ነገሮች አንዱ ደስታ ወይም ጆይ ነው መዝሙረኛው ዳዊት በመዝሙር 16 ከ7 እስከ 9 መዝሙር 16 ከ7 እስከ 9 ባለው ክፍል ውስጥ ስለዚህ ልቤን ደስ አለው ነፍሴም ሐሴት አደረገች እያለ ይቀጥላል ልቤን ደስ አለው ልብ ምን ይለዋል ደስ ይለዋል በልባችን ውስጥ ደስታ ሊፈነጥቅ በልባችን ውስጥ እንዲሁም ደግሞ ተቃራኒውም ሐዘንም ሊከሰት ይችላል ማለት ነው ሌላው ልብን ስናስብ ሐሳብን እናስባለን ዘፍጥረት 6:5 እስከ 6 ላይ የእግዚአብሔር ቃል ልብ ከሐሳብ ጋር እንደሚገና ወይም ደግሞ በልባችን ውስጥ እንደምናስብ ይገልጻል እንዲህ በማለት ማለት ነው እግዚአብሔር አምላክም ይላል የሰውን አመጽ በመድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ያዘነበለ መሆኑን ተመለከተ ይላል የቀጠለም የእግዚአብሔር ቃል ሲናገር እግዚአብሔር ሰውን በመፈጠሩ እንደተጸጸተ እንዳዘነ ምን ስለሆነ ሰው በልቡ ሁልጊዜም እልከኛና ራሱን መንገድ የራሱን ሐሳብ የሚከተል ከእግዚአብሔር ፈቃድ ይልቅ የራሱን ነገር የሚያደርገ በመሆኑ እግዚአብሔር እስከያዝን ድረስ ልቡ እስከያዝን በሰራው ሥራ በፍጥረቱ በተደነቀበት ነገር እስከያዝን ድረስ የእግዚአብሔርን ልብ ምን ያህል ሰው ሊያሳዝን እንደሚችል በዛው ውስጥ ይጠቅሳል እና ምን ማለት ነው እዚህ ጋር ልብ ሐሳብን ያካትታል ማለት ነው በልባችን ነው የምናስበው በልባችን ነው የምናስበው በልባችን ነው የምንመኘው ዕብራውያን ጸሐፊም በምዕራፍ 4:12 ላይ ስለ እግዚአብሔር ቃል ሲናገር የእግዚአብሔር ቃል ይላል የልብን ሐሳብና ምኞትን ይመረምራል ይላል አጥንትን ጅማትን ቅልጥምን እስኪለይ ድረስ ይወጋል ይላል የእግዚአብሔር ቃል ምን ያህል በሰው ህይወት ውስጥ ገብቶ የሚሰራውን ሥራ ሲያሳይ እዛ ውስጥም ልብን ያካትተዋል ልብ እንግዲህ ምን አይደለም ይሄ የእግዚአብሔር ቃል ልብ ብሎ የሚጠራው ደም የሚያሰራጨው ክፍል ለማለት አይደለም ሌላው ልብን ከመን ጋር ያገናኘዋል ከእምነት ጋር ያገናኘዋል የእግዚአብሔር ቃል ዕብራውያን 3:12 ላይ ስንሄድ ወንድሞች ሆይ ከናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ እንዳልኳችሁ ይሄ ደም የሚያስራጨው የሰውነታችን ክፍል ልብ ብለን እንጠራው እሱ ከእምነት ጋር የሚገናኘው ነገር የለም እሱ ኃጢአትን ከማድረግ ጋር የሚያገናኘው ነገር የለም ግን ኃጢአት በምን ውስጥ ይጸነሳል በሰው አይምሮ ውስጥ ይጸነሳል ይታሰባል እዛ ውስጥ ይብላላል ከዛም ደግሞ ይወጣል ከዛም ደግሞ ምን ያህል ፍሬው መራራ እንደሚሆን ከእግዚአብሔር ሐሳብና ፈቃድ ሰውን እንደሚለይ ደግሞ የፍጥረትን ሩጫ እንደሚያቃጥል የእግዚአብሔር ቃል በተለያየ ስፍራ ውስጥ ያስተምረናል ና ልብ በእውነትም ከእምነት ጋር ይገናኛል ሰው በልቡ አምኖ በአፉ መስክሮ ይላል ሮሜ 10:10 ላይ ይድናል በልቡ አምኖ ይጸድቃል በአፉ መስክሮ ይድናል እንግዲህ የሰው ልብ አጠቃላይ የክፋትም የመልካም ነገር ምንጭ ሊሆን ይችላል ሪፈረንስ ለዚህ ሉቃስ 6:43-45 ውስጥ ያለው እግዚአብሔርን ቃል ባነብ ደስ ይለኛል ዛጋ ይደን እስኪ ሉቃስ 6 እናነበው ሉቃስ 6:43-45 መልካም ዛፍ ሆኖ ሳለ ፍሬ መጥፎ ፍሬ የሚያፈራ የለም እንዲሁም መጥፎ ዛፍ ሆኖ መልካም ፍሬ የሚያፈራ የለም ዛፍ ሁሉ በፍሬው ይታወቃል ከሾህ የበለስ ፍሬ አይለቀምም ከቀጋ ቁጥቋጦ የወይን ፍሬ አይቆርጥም መልካም ሰው በልቡ ከመላው መልካም ነገር መልካሙን ያወጣል ክፉ ሰውም በልቡ ከመላው ክፉ ነገር ክፉን መዝገብ ያወጣል ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ስለዚህ በልባችን ከመላው ነው የምንናገረው በልባችን ከመላው ነው በተግባር ውስጥ ምናወጣው የሰው ልብ እንግዲህ ወይም የሰው አይምሮ ልንለው እንችላለን በዚህ ልን ተረጉመው እንችላለን እንደ እግዚአብሔር ቃል ስናይ ዋናው ወደ መልእክት ያሳብ ስመጣ ልብን ያየውበት ምክንያት ስለ ልብ መደንደን ልናገር ስለፈለኩ ነው ምን ማለት ነው የልብ መደንደን የእግዚአብሔር ቃል ሲናገር ማለት ምን ለማለት ነው የፈለገው እዚህ ላይ ይሄ የልብ መደንደን የእግዚአብሔር ቃል የሚናገረው ቀጣይነት ባለው ሁኔታ በተደጋጋሚ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የመቃወም ሪጀክት የማድረግ እግዚአብሔር ሲመጣ ወደ ህይወታችን እግዚአብሔር ወደ ጉዳያችን ወደ አጓራችን ሲመጣና ሲናገረን ሲገስጸን ሲመክረን አቅጣጫን ሊያሳየን ሲወድ እንቢ ማለት ያለ መታዘዝ በሆኑ ይሄ በክርስቲያን ህይወት ውስጥ ሊሆን ይችላል በሆኑ እግዚአብሔርን በሚያመልክ ሰው ህይወት ውስጥ ሊፈጠር ይችላል አዎ ይችላል ከእግዚአብሔር ቃል በጣም ብዙ ስፍራዎችን ማየት እንችላለን አማኝ በእንዲህ አይነት ህይወት ውስጥ ሊወድቅ ይችላል ካላስተዋለ እግዚአብሔር ሲናገረው ካልሰማ እግዚአብሔር ሲገጽሰው ካላደመጠና ተገባራዊ የሆነ ለውጥን ማድረግ ካልጀመረ በስተቀር ልቡ እግዚአብሔርን ሪዚስት ሊያደርግ ይችላል ልቡ እግዚአብሔርን ሊቃወሙ ይችላል ማለት ነው እና ለመሆኑ ግን እንደዛ ከሆነ እንዴት ይሄ ነገር ሊመጣ ይችላል ሰው እንዴት በልቡ ሊደነድን ይችላል እኔ የማወራሁን ስለ አሐዛብ አይደለም ስለ ራሴና ስለ እናንተ ስለ ራሴና ስለ ቅዱሳን ስለ እግዚአብሔር ህዝብ ነው አሁን እየተናገርኩ ያለሁትና ራሳችን እዚህ ውስጥ አስገብተን በእግዚአብሔር ቃል እንድናይ ፈልጋለሁ አንደኛው የእግዚአብሔር ቃል የሰው ልብ ህይወቱ እንዲህ ውስጥ አይነት ውስጥ ሊገባ የሚችልበት መንገድ ሲናገር ኃጢአት ነው ዕብራውያን 3:12 ላይ እንሂድ ዕብራውያን 3:12 ላይ የእግዚአብሔር ቃል እንዲላል ወንድሞች ሆይ ከናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡን እንዳያደነድን ዛሬ የተባለ ሳለ በቀኑ እርስ በርሳችሁ ተጽናኑ በመጀመሪያ የነበረን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለንና ይልና ዛሬ ድምጹን ብትሰሙ በአመጽ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው ይላል እንደተባለው ነው ሲል ይሄ ስለ አባቶች ነው የሚናገረው ወረድ ብላችሁ ክፍሉን ስታዩት በመድረ በዳ እግዚአብሔር የመራቸው በታላቅ ታምራትና በጽናችና በተዘረጋች ክንድ ከግብጽ ባርነት ያወጣቸው ለራሱ የመረጠው ለራሱ ርስት ይሆነኛል ብሎ ያሰበውን እስራኤል በመድረ በዳ በሚመራበት ሰዓት ላይ እግዚአብሔርን ምን ያህል በተደጋጋሚ እንደተፈታተነው የእግዚአብሔርን ታምራትና የእግዚአብሔርን ሥራ ፈጥኖ በመርሳት የእግዚአብሔር ሕዝብ ምን ያህል የግብጽን ሽንኩርትና ዱባ እንደተመኘ ምን ያህል እግዚአብሔር እንደዛ አይነት የመሰለ አስደናቂ ድንቅ ታምራቶችን አድርጎ ካወጣቸው በኋላ የእግዚአብሔርን ባሪያና እግዚአብሔርን ለመሆኑ እግዚአብሔር በመድረ በዳ ያወጣን በግብጽ መቃብር ስለሌለ ነው ወይ ሊገለን ነው ወይ ይሄን ነገር አንዴ እንዳይመስላችሁ ያሉት በተደጋጋሚ ነው ያሉት ቀይ ባህር ጋር ሲደርሱና የግብጻውያን ፈረሰኞችና ሰራዊት ሲከተሏቸው ከፊት ለፊታቸው ቀይ ባህር ሲቆም በርግጥ ነው አስጨናቂ ነገር ነው በርግጥ ነው አስፈሪ ነው እኛም በዛ ስፍራ ብንሆን ያንን ካለማድረጋችን እንደምንተርፍ ምን ያህል ዋስትና እንዳለን አላቁም እኔም በረዛው ውስጥ ቦንድ አደረገው የምችለው ነገር ነው በያስባለሁ ግን ምን ያደረጉ ሊገለን ነው እግዚአብሔር ያወጣናሉ እንደገና በመድረ በዳ ላይም ደግሞ ውሃ ሲጠፋ በጥም ሊገድለው ነው እግዚአብሔር በቃ በተደጋጋሚ በእግዚአብሔር ላይና በባሪያው ላይ ምን ያረጉ ነበር ያግሮመርሙ ነበር ይህ ልብ ነው እንዲህ ተብሎ እንደተጻፈ የሚለው በአመጽ እንዳደረጋችሁት ያላችሁ ማለት ነው እና እንደዚህ እስራኤላን በተደጋጋሚ እግዚአብሔር የሚናገራቸው ነገር አልሰሙም ነበር ለከናን የተጠራ ህዝብ ለተስፋ የተጠራ ህዝብ እግዚአብሔር ዓላማ ያስቀመጠበት ህዝብ እግዚአብሔር የወደደው የመረጠው ያከበረው ህዝብ እግዚአብሔር ጥላ ከለላ የሆነው እግዚአብሔር የመረጠው ህዝብ በእንዲህ አይነት ሁኔታ ውስጥ ሲገባ የእግዚአብሔር ቃል ያሳያል በምን የተነሳ ኃጢአት ነው በኃጢአታቸው የተነሳ ነው ኃጢአታቸው ምንድነው እግዚአብሔርን አለማመናቸው ነው በእግዚአብሔር ተስፋ ላይ በእግዚአብሔር ኃይል ላይ በእግዚአብሔር ችሎታ ላይ መደገፍ አለማቻላቸው ነው እስራኤላን ትልቁ የነበረው ችግራቸውና በዚህ ምክንያት ምን አደረጉ ልባቸው ደነደነ ፈጥነው እየረሱ ማለት ነው ፈጥነው ድምጹን እየረሱ ፈጥነው መልእክቱን እየረሱ ፈጥነው ተግሳጹን እየረሱ ፈጥነው ያደረገላቸውን ታላቅ ነገር መልካም ነገር ሁሉ እየረሱ እስራኤላን ወደ ምን ውስጥ ገቡ ወደ መደንደን ህይወት የእግዚአብሔርን ድምጽ ሪዚስት ወደ ማድረግ ህይወት ውስጥ ሲገቡና ያቻለ ማለት ነው ኃጢአት ቀላል ነገር አይደለም ሐዋርያው ሲናገር በኃጢአት ተታሉ ያለው ኃጢአት ያታልላል ለምን የሚጣፍጥ ነገር ስላለው የሚመች ነገር ስላለው ለምን ለስጋችን ይመቻል ለነፍሳችን ረፍት ለመንፈሳችን ረፍት ባይሰጥም ቀላል ነው ኃጢአትን ማድረግ ኃጢአትን ላለማድረግ ነው እንጂ ትግሉ ለማድረግ ምንም ከባድ ላይሆን ይችላል። ብዙ ነገሮችን ስሙዝሊ አርጎ ሊያስኬድ ይችላል ለጊዜው ማለት ነው። ስለዚህ ልባችሁ እንዳይታለልላችኋል ሐዋርያው በዕብራውያን መልእክት ሲመክር ማለት ነው። እና ሁለተኛው ልብን የሚያደነድነው ነገር ምንድነው? እግዚአብሔርን መጠራጠር መጀመር ነው። እና እነዚህ እስራኤላን የተጠራጠሩት አንደኛ የእግዚአብሔርን ፕሮሚስ ነው። እግዚአብሔር ምን ብሏቸዋል? ወደ ተስፋይቱ ምድር ማርና ወተት ወደምታፈሰው ምድር አገባችኋለሁ ብሏቸዋል። እግዚአብሔር የራሳቸውን ኔሽን እንደሚሰጣቸው፣ የራሳቸውን ትውልድ እንደሚሰጣቸው፣ የተቀደሰ ትውልድ፣ የተለየ ትውልድ፣ የእግዚአብሔር ካህናት፣ የንጉሥ ካህናት ሊሆኑ ለዛ ዓላማ፣ ለትልቅ ዓላማ፣ ለእግዚአብሔር መንግሥት ሊሆኑለት ነው እስራኤላን የወጡት ከግብፅ። ከግብፅ ባርነት የወጡበት ትልቁ ነገር እግዚአብሔር ለራሱ ምን ሊያስቀር ነው? ርስት ሊያስቀር ነው። እግዚአብሔር ሕዝብ ፈልጎ ነው። እግዚአብሔር ሕዝቡን የሕዝቡ ነገር ግድ ብሎት ነው ከሰማይ የወረደ ማለት ነው። አየው፣ ተመለከትኩ፣ ወረድኩኝ፣ ግብፃውያንም ያደረጉባቸውን ነገር በሕዝቤ ላይ ተመለከትኩ። ስለዚህ ምን ላደርግ ፈለግኩ አለ እግዚአብሔር። ነፃ ላወጣቸው፣ ሊያድናቸው ፈለግኩ ብሎ ሙሴን ለዚህ ታላቅ ስራ ሲጠራውና በመሪነት ውስጥ ያስቀምጠው እናያለንና እግዚአብሔር ታላቅ ተስፋ የሰጠው ሕዝብ ነበር የእስራኤል ሕዝብ ማለት ነው። ታላቅ ፕሮሚስ ያለው ሕዝብ ነበር የእስራኤል ሕዝብ። እና ይህን ተስፋ ተጠራጠሩ። እግዚአብሔር ከናን አገባለሁ ካለ ሊያገባ ነው እንጂ ምድረ በዳ ሊያስቀር አልነበረም። ሁለተኛ የተጠራጠሩት ነገር የእግዚአብሔርን ችሎታ ነው። በእውኑ እግዚአብሔር ቀይ ባህርን ይከፍላል? በእውኑ እግዚአብሔር ከግብፃውያን ሰራዊት ያስጥልናል? በእውኑ እግዚአብሔር ከፊት ለፊታችን ያሉትን ሌሎችን ነገስታቶችን ይጥላል? በእውኑ እግዚአብሔር በምድረ በዳ ውስጥ ሊመግበን ይችላል? በእውኑ እግዚአብሔር ስንጠማ ያጠጣናል? ይህ ሰማይና ምድርን የፈጠረ አምላክ ይችላል? በደመና አምድ እየመራቸው በሰዓት እየመራቸው እግዚአብሔር ከፊት ለፊታቸው እያለፈ እኮ ነው መጠራጠር ውስጥ ገብተው የነበሩ። የእግዚአብሔር ምን ችሎታውን ታምራት፣ ባህር ሲከፈል እንደ ግድግዳ ሲቆም ውሃው ያዩ፣ ግብፃውያንና ሰራዊቱ በውሃው ሲሰጥሙ እነሱ በደረቅ ሲቻገሩ ያየ ህዝብ ነው። እግዚአብሔር ከላይ ከሰማያት ታላላቅ ነገሮችን ሲያደርግ ያየ ህዝብ ነው። ቀላል ህዝብ ነገር አላየም። እግዚአብሔር ብዙ ታምራትን አድርጓል። እነዛን 10 ታምራቶች ማሰብ ብቻ በቂ ነው። እግዚአብሔር ብዙ ነገሮችን ያደረገለት ህዝብ ግን ምን አደረገ? የእግዚአብሔርን ክንድ አሁንም ምን ያደርጋል? ይጠራጠራል። የእግዚአብሔርን ችሎታ፣ የእግዚአብሔርን ሉዓላዊነት ይጠራጠራል። የእግዚአብሔር ህዝብ ማለት ነው። ሌላው ሶስተኛ የተጠራጠሩት ነገር የእግዚአብሔር እቅድን ነው የተጠራጠሩት። እግዚአብሔር ሂዱ በሚላቸው መንገድ ላይ፣ እግዚአብሔር ተጓዙ በሚሏቸው መንገዶች ላይ ትረስት ማድረግ አልቻሉም። ምሳሌ ሊሆናችሁ የሚችለው እነዛን ሰላዮች ሙሴ ከላከ በኋላ ምንድን ነው ያሉት? እነዚህ ረዣዥሞች ናቸው፣ ጦረኞች ናቸው፣ በፊታቸው ምንድን ነው የምናላሉ? እንዳንበጣንን። ስለዚህ ምን አናረግም? አይሆንልንም አሉ ውጡ ቢባሉ ማለት ነው። ግን እግዚአብሔር ከፊት ለፊታቸው ሊዋጋ ነበር አይነበረም? ውጊያው የነሱ አልነበረም፣ ሰልፉ የነሱ አልነበረም። ፕላኑ የእግዚአብሔር ነበር፣ ስራው የእግዚአብሔር ነበር፣ እቅዱ የእግዚአብሔር ነበር። እነሱ ብቻ ቁሞ የእግዚአብሔርን ታምራት ልክ ቀይ ባህር ላይ ቁሙ፣ ዛሬም ለእናንተ ፊት የሚያደርገውን የእግዚአብሔርን ታምራት ይሁ ነበር የተባሉ። ግን አላመኑትም እግዚአብሔር ያለ ትልቅ ሰራዊት ብዙ ነገር ሳይከተል ብዙ ሰልፍ ሳይኖር እንዴት ይሆናል? እንዴት እንሻገራል? እንዴት እናሸነፋለን? የሚል ልብ ውስጣቸውን ሞላ ማለት ነው። እና የእግዚአብሔርን እቅድ ፕላን በሕይወታቸው ተጠራጥረውት ነበር። እኛስ እግዚአብሔር የሰጠንን ፕሮሚስ አለ ወይ? በድፍረት እግዚአብሔር ፕሮሚስ ተሰጥቶናል ብዬ ልናገር እችላለሁ? ቢያንስ እና ከሁሉም የሚበልጥ ምን አይነት ፕሮሚስ አለን? የዘላለም ተስፋ ፕሮሚስ አለን። እግዚአብሔር ለዘላለም ሕይወት ጠርቶናል። ለዘላለም መንግሥት ጠርቶናል። የንጉሥ ካህናት ልንሆን ለእርሱ የተለየን ትውልድ ሕዝብ ነን። እግዚአብሔር ያከበረን ሕዝብ ነን። ከዓለም ጭቃ ውስጥ ያወጣን ታናናሾች ደካሞች ሆነን ሳለን ለክብሩ መንግሥት የመረጠን ቅዱስ ሕዝብ ለእርሱ የተለየ ወገን ነን። ዊሃ በቃ ፕሮሚስ አለን። ያ ፕሮሚስ ደግሞ በምድር ሳይሆን ለዘላለም በሰማይ የሚቀጥል ተስፋ ያለን ሕዝብ ነን። በምድርስ ቢሆን የእግዚአብሔርን ቃል ስናይ እግዚአብሔርን ለሚፈሩት እግዚአብሔር በፊት በዙሪያቸው እንደሚያድር እግዚአብሔርን ለሚፈሩት ዘዳግምን 28 ግቡና አንብቡ። እግዚአብሔር ምን አይነት ተስፋ ነው የሰጠን? በመውጣት በመግባት ቢሆን በኑሯችን በልጅ ቢሆን በትዳር ቢሆን በውስጥም በዋቃም በውጭም በበረከቱ ሊያትረፈረፈን እግዚአብሔር ቃል አልገባልንም ወይ? የእግዚአብሔርን ቃል የምንከተል የእግዚአብሔርን ቃል የምናምን አማኞች ስለሆን ተስፋ የለንም ማለት አንችልም። የእግዚአብሔር ምን አለው ለእያንዳንዳችን ለህይወታችን ምን አለው? ተስፋ አለው። አላለው ፕሮሚስ አለው ቃል ኪዳን ያለን ህዝብን በግላችሁ ቃል ኪዳን አለን እንደ እግዚአብሔር ህዝብ እንደ ክርስቶስ አካል ደግሞ ተስፋ አለን ለቤተክርስቲያን ራሷ ምን አላት ተስፋ አላት ከእግዚአብሔር ዘንድ ቃል ኪዳን አላት በተክርስቲያን ለታሸንፍ በተክርስቲያን የእግዚአብሔርን ወንጌል የእግዚአብሔርን መንግስት ዓላማ ይዛለት ወጣ የቤተክርስቲያን ለታበራ በተክርስቲያን በመድር ላይ ጨው ልትሆን በተክርስቲያን ብርሃን ልትሆን በተክርስቲያን በዚህ በጨለማው ዓለም ውስጥ ጣፋጭን ነገር ልታሰማ ጣፋጭን ሽታ ልታወጣ ተስፋላት በእግዚአብሔር ጸጋ በእግዚአብሔር ቃል በእግዚአብሔር መንፈስ በእግዚአብሔር ኃይል ውስጥ ተሞልታ የእግዚአብሔርን ክብር ልታበራ ልክ እንደመሳውት ይላል ሐዋርያው የጌታን ብርሃን ያበለጨለጭን እንድንቀመጥ በመድር ላይ ለዚህ ክብር ተጠጥናል ምንላችሁ ፈልጊ ነው ፕሮሚስ ተስፋ ያለን ያውም የከበረ ተስፋ ያለን ህዝቦች ነን እግዚአብሔርስ የእግዚአብሔርን ችሎታስ አላየንም ወይ በህይወታችን አላውቅም የናንተ እግዚአብሔር ሲችል በህይወታችን ያውቃል ተስፋ በቆረጥኩባቸው አይሆኑም ባልኳቸው ዘመናቶች አለቀ የህይወት የመጨረሻ ነው ባልኳቸው ግጃቶች ውስጥ እግዚአብሔር እኔን ታናሹን ሰው ደካማውን ሰው ብላቴናውን ሰው የማልጠቅመውን ሰው ሲረዳኝ አይቻለሁ እግዚአብሔር በጣም ታናሽ የሚባለውን ሰው ሲቀርብ አምላክ ሲሆነኝ ረዳት ሲሆነኝ ሲያግዘኝ ሲያሻግረኝ አይቻለሁ አምናለሁ በህይወታችሁ እግዚአብሔር ያደረገው ብዙ ነገር እንዳለ በእግዚአብሔር ፊት ጸልያችሁ ጸሎት እንደተመለሰላችሁ እግዚአብሔር ፊት አንብታችሁ እግዚአብሔር እንደረዳችሁ ታማችሁ እንደፈወሳችሁ ተቸግራችሁ ጌታ እንደረዳችሁ ከጌታ እጅ እንደበላችሁ እንደጠጣችሁ አምናለሁ የእግዚአብሔርን ሥራ አይታችኋል ብዬ አስባለሁ ስለዚህ ትናንት የረዳችሁ እግዚአብሔር ትናንት ያሻገራችሁ እግዚአብሔር እዚህ ያደረሳችሁ እግዚአብሔር ዛሬ ሳይችልም በእውኑ የእግዚአብሔር አይን ከማየት ጀሮስ ከመስማት ጁስ ከመርዳት ከማድረግ አጠረችን እንዳለ ነብዩ ማለት ነው እግዚአብሔር አይችልም ወይ በህይወታችን እግዚአብሔር አልቻለም ነበር በህይወታችን ወይ ሌላው በእነሱ ህይወት ውስጥ ያየነው የእግዚአብሔርን እቅድ መጠራጠር ነው እግዚአብሔር አንዳንድ ጊዜ ምናልባት በህይወታችሁ ከእግዚአብሔር ብዙ ሰምታችሁ እግዚአብሔር ተናግሯችሁ ተስፋን ሰንቃችሁ ዋጋ ተምናችሁ ከጌታ ዘንድ ወስናችሁ ርምጃን ከዳችሁ በኋላ በብዙታችሁ ብዙ ነገሮችን ካረጋችሁ በኋላ ነገሮች እንዳሰባችሁት እንደተጠበቃችሁት ሳይድ ሲቀር አውራቂስ ሲነሳ በህይወታችሁ መጥራጥር ጀምራችሁ ይሆን የእግዚአብሔርን ችሎታ ለከኛ ንፋስ በነፈሰ ጊዜ እነዛ የጳውሎስን ምክር ይልቅ የመርከበኛውና የመርከቡ መሪ ሐሳብ ሰምተው ጉዞ እንደጀመሩ እግዚአብሔር ቃል በሐዋርያት ሥራ ውስጥ ይናገራልና የጉዞ ውጤት ምን እንደሆነ እናንተ ታውቃላችሁ ይዘውት ከተጓዙት ጓዝ ውስጥ አንዳችም አልቀረም በመርከብ ስብርባሪ ነው ስብርባሪ ነው ጣፍ ላይ የደረሱት እሱም በእግዚአብሔር ቸርነት የነበራቸውን ንብረት የነበራቸውን እንትን በሙሉ ጠፍቶ ለብዙ ቀናት በተስፋ መቁረጥ በሐዘን በጭንቀት ምግብ ባለመብላት ውስጡ ነው እንዳሳለፉ እግዚአብሔር ቃል ይናገራል ከልከኛ ነፋስ ይልቅ የማይመስለው የእግዚአብሔር እቅድ ብዙም የተስተካከለ የማይመስለው ጎርባጣጣ የማይመስለው የእግዚአብሔር ፕላን ይበጀናል ብዬ አስባለሁ እግዚአብሔር ለህይወታችሁ ዲዛይን ያደረገው በግላችሁ የተናገራችሁት መጀመሪያ ከጌታ ይሰማችሁትን ይሰማውትን አጥብቀን ብንይዝ ክብር ይሆንልናል በህይወታችን መከናውንልናል ስለ ልብ መደንደን ለምን ይደንደን ለሚለውን ሐሳብ ነው እየተናገርኩ ያለሁት አንደኛው ኃጢአት ነው ብያለሁ ሁለተኛው እግዚአብሔርን መጠራጠር ምን እንጠራጠራለን የእግዚአብሔርን ተስፋ እንጠራጠር እንችላለን የእግዚአብሔርን ችሎታ ልንጠራጠር እንችላለን እግዚአብሔር በህይወታችን ያለውን እቅድም ዓላማውንም ልንጠራጠር እንችላለን ማለት ነው ሶስተኛው ነገር ኩራት ነው እና ለዚህ መጽሐፍ አብዲውን ላይፈልጋለሁ እዛ ውስጥ ለምን እንደሆነ ባላቅም መጽሐፈ አብዲዩ ሁላችሁም እንደምታውቁት ከመጽሐፍ ቅዱስ አጭር ከሚባሉ ክፍሎች አንዱ ነው አንድ ምዕራፍ ያለው ማለት ነው እኔ የእግዚአብሔርን ቃል ሳካፍል ለመጀመሪያ ጊዜ ከአብዲዩ ሳካፍል ዛሬ የመጀመሪያ ነው ማለት ነው ገርሞኛል ለምን እስከዛሬ አንብቤው ባውቅም ግን አካፍየው አላቅም ግን የሚገርም መልእክት አለው እስኪ አብዲዩ ጋር እንሂድና እዛ ውስጥ ስለ ኩራት የሚናገረው እና ያለን አጠቃላይ በአብዲዩ መጽሐፍ ውስጥ ያለው ሙሉ ሐሳብ እና ነው ግን መሰረታዊ በያስብኳችሁ ጥቂት ነገሮችን ዘውስት ለመናገር ሞክራለሁ። መጽሐፈ ትንቢተ አብዱ ውስጥ እንሄዳለን። ባጭሩ ለመገባ ያህል መልእክቱ የሚናገረው ስለ ኤዶም ነው ወይም ስለ ኤሳው ያዕቆብ ታላቅ